ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
የሴኔጋል ደጋፊ ነኝ። በዚህ አጋጣሚ ከአፍሪካ ቡድኖች እና ብዙዎቹ አውሮፓ ውስጥ ነው የሚጫወቱት። ትልቅ ተጽዕኖ የሚፈጥሩ ተጫዋቾች አሏቸው። እግር ኳሱም ዓለም ላይ ስታየ በብዙ ነገር እየተቀራረበ ነው ያለው እና በጥቃቅን ነገሮች ነው ልዩነቱ።
እውቁን የእግር ኳስ ተጫዋች አዳነ ግርማን የሰማ ነው። አዳነን ጨምሮ ሌሎች በኢትዮጵያ የእግር ኳስ ታሪክ ውስጥ ተጠቃሽ የሆኑ ሰዎች በኳታር እየተደረገ ስላለው የዓለም ዋንጫ አስተያየታቸውን ጠይቀናቸዋል፣ በምሽቱ ያካፍሉናል። እንዲሁም ሌሎች ጉዳዮችን የያዘውን መሰናዶ ዛሬ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ በድምፅና በምስል ምህንድስ ነው አብሮን ይቆያል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ትናንት በጉጉት ሲጠበቅ የነበረው 22ኛው የዓለም ዋንጫ በካታር ዶሃ በይፋ ተጀምሯል። 32 ሀገራት ለአንድ ወር ለሚጠጋ ጊዜ ሰላማዊ ፊልም የሚያደርጉበት ስፖርታዊ መድረክ የሁሉንም ዓለም ሕዝብ ትኩረት እየሳበ ነው ማለት ይቻላል። ኢትዮጵያውያንም የኳስ አፍቃሪያን ሰሞነኛ መነጋገሪያቸው ይኸው የዓለም ዋንጫ ይኸው እንደሚሆን ይጠበቃል። የአሜሪካ ድምፅ ዘጋቢዎች በተለያዩ አካባቢዎች የተዘዋወሩ ነዋሪዎችን እንዲሁም ደግሞ ነባር ተጫዋቾችን አስተያየት በመሰብሰብ ላይ ይገኛሉ። በዚሁ የብዙ ጠንካራ የእግር ኳስ ተጫዋቾች መፈጠሪያ ወደ ሆነችው ድሬዳዋ ከተማ እናቀናና እጅግ ታዋቂ ከሆኑ የተወሰኑ እግር ኳስ ተጫዋቾች ጋር ያደረግነው ቆይታ ይቀርባል። አዲስ ቸኮል ያናገራቸው።
እኛም በጉጉት እየጠበቅን ያለ ነው እና ደስ ይላል። ብቻ እንደዚህ አይነት መድረክ ዓለም ሁሉ ህዝብ ኳታር ላይ ነው ሀሳቡ። አሁን በብዙ ነገር እየተቀራረበ ነው ያለው እና ፉትቦሉ ከዛ አንጻር ስታየ ብዙ ትልልቅ ቲሞች ውስጥ የሚጫወቱ ተጫዋቾች አሉ። አሁን እንደ ማኔ አይነት ሴኔጋል ኩሉባሊ፣ የሴኔጋል ደጋፊ ነኝ በዚህ አጋጣሚ ከአፍሪካ ቡድኖች እና ብዙዎቹ አውሮፓ ውስጥ ነው የሚጫወቱት። ትልቅ ተጽዕኖ የሚፈጥሩ ተጫዋቾች አሏቸው። እግር ኳሱም ዓለም ላይ ስታየ በብዙ ነገር እየተቀራረበ ነው ያለው እና በጥቃቅን ነገሮች ነው ልዩነቱ። ስለዚህ ጥሩ ተፎካካሪ ይሆናሉ ብዬ አስባለሁ። በዛ ላይ ደግሞ በራስ ልጅ ሁሉም አፍሪካዊ ቡድን በራሱ ተጫዋቾች ተጫውቶ ባሳለፉ አሰልጣኞች ነው እየሰለጠነ ያለው። ይህ ትልቅ ለውጥ ነው። ስለዚህ እኔ አሁን ሴኔጋል አሪፍ ደረጃ ይደርሳል ብዬ አስባለሁ። እኔ የብራዚል ደጋፊ ነኝ። ኔይማርን፣ ብዙ ተጫዋቾችን፣ ጋብርኤል ጂዘስን፣ ብዙዎቹን እነ ማድሪድ የሚጫወተው ቬኒሲየስን፣ እሱን በብዙ ብራዚሎች በጣም ደስ ይሉኛል እና ብራዚል ቢበላው ደስተኛ ነኝ። የብራዚል ደጋፊ ነኝ።
ጀማል ጣፈው እባላለሁ። በአሁኑ ሰዓት ወልቂጤ ነው የምጫወተው። ወልቂጤ ከነማ ነው የምጫወተው። የኢትዮጵያ ብሔራዊ ቡድን በረኛ ይቀ አሁን በረ አሁን የለውም፣ ምርጫው ላይ የለውም። አዲስ ነገር ስለሆነ የሚዘጋጅበት ሰዓቱ ራሱ ከሌላው ጊዜ ከሚዘጋጀው ሰዓቱ ራሱ ጊዜው አሁን አልነበረም እና ብዙ የተለየ ነገር አለው እና እኔ እንጃ እኔ በጣም ማየት ጓጉቻለሁ። ለማየት በጣም ነው የጓጓሁት። እንግዲህ ካየም በኋላ ነው ብዙ ነገር ማለት የምንችለው፣ ግን እኔ ለማየት በጣም ጓጉቻለሁ። ሰርፕራይዝ እኔ የአፍሪካ ቡድኖች ሰርፕራይዝ ያደርጉናል ብዬ ነበር ማኔ ከመጎዳት። እኔ ሴኔጋልን በደንብ ጠብቂያታለሁ እና ሁሉም ሰው እንደጠበቀው እንደ አፍሪካዊነት ብቻ አይደለም፣ ቡድኑ ጥሩ ነው። ልጆቹ በየአሉበት ቲም ጥሩ ስለሆኑ ጥሩ ነገር ይገጥማቸዋል እያሰበ ነበር። ያው ማኔ ሲጎዳ እንደ ማንኛው እንደነሱ እንደ ሀገራቸው ሰው ትንሽ ቅር ብሎኛል። ማለት ጥሩ ነገር ያሳያል ብዬ ስለጠበኩኝ ማለት ነው። እና ሰርፕራይዝ የሚያደርገን የአፍሪካ ቡድን ሰርፕራይዝ ያደርገናል ብዬ አስባለሁ። እኔ የዓለም ዋንጫ ሳይጀመር ራሱ አርጀንቲና ይበላ ደስ ይለኛል። በጣም ሜሲን ስለምወደው የአርጀንቲና ደጋፊ ነኝ። አርጀንቲና አፍሪካ በተበላ ደስ ይለኛል። ግን ሜሲን በጣም ለአፍሪካ ራሱ ገብቶ ቢጫወደ እኔ ሜሲን በጣም ነው የምወደው እና ለአርጀንቲና ሰጥቻለሁ።
ስሜ አማኑኤል ገብረ ሚካኤል ይባላል። የቅዱስ ጊዮርጊስ ተጫዋች። አሁን ፊታችን የሚጀምረው ዋንጫ በኳታር ብዙ ነገር ያሳየናል ብዬ እጠብቃለሁ። እስካሁን ካየናቸው ዓለም ዋንጫዎች የተሻለ ዓለም ዋንጫ ይሆናል። ብዙ አዳዲስ ነገሮች እናያለን፣ ስቴዲየሞችን፣ ቴክኖሎጂዎችን። ጥሩ የውድድር ጊዜ ይሆናል ብዬ አስባለሁ። እኔ የተሻለ ብራዚል እና አርጀንቲናን የተሻለ ይላላቸው ብዬ እገምታለሁ። አፍሪካ ዋንጫ ላይ ጥሩ የተጫወተ ቲም ነበር ሴኔጋል። ሁላችን ያውቃል የተሻለ ከአፍሪካ ስብስብ አለው፣ የተሻለ ተጫዋቾችም አሏቸው። ሴኔጋል የተሻለ ነገር ያደርጋል ብዬ አስባለሁ። እኔም ሴኔጋል ደጋፊ ነኝ።
ብሩክ ቀልበር ይባላል። የድሬዳዋ ቀለማ ተጫዋች ኳታር
ያወጣችሁ ህግ ምናምን ያው በጉጉት እንድንጠብቅም አርጎናል እና ስፔሻሊ ደግሞ እነ ሜሲ የመጨረሻ የዓለም ዋንጫ መሆናቸውን ሮናልዶም እንደዛ ምናምን እና የሚያሳዩት ነገር ለማየት እና ብዙ ብሔራዊ ቡድን ናሽናል ቲሞች ማለት ነው ማለት ተጠናክሮ የመጡበት ነው እና የእነሱን ፉክክር የምናይበት ነው ብዬ አስባለሁ። የተለየ የዓለም ዋንጫ ነው ብዬ አስባለሁ። አፍሪካ ቲሙ ብሔራዊ ቡድን ላይ እነ ሴኔጋል የተሻለ ነው ብዬ አስባለሁ። ሴኔጋል የተሻለ ፉክክር ታደርጋለች ብዬ አስባለሁ። ዋንጫ እኔ እንደ እንትን የገመትኩት አርጀንቲና ብሔራዊ ቡድን
ማለት ትመኛ ያይታደሰ ባላለ የድሬዳዋ እግር ኳስ ተጫዋች። የአፍሪካ ሀገራት ያው አምስት ቲሞች አሉ፣ ግን ያው ከነሱ መካከል ትንሽ ይሻላል ብዬ ማስበው የሴኔጋል ቲም ነው። ያው እሱም ብዙም ባልገምትም ግን ከምድብ ያልፋል ብዬ ነው ማስበው እንጂ ብዙ ርቀት ይሄዳል ብዬ አላስብም። ዋንጫ አርጀንቲና ይበላል ብዬ አስባለሁ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አድማጮቻችን እንዲሁም ተመልካቾቻችን፣ ጌቱ ከበደ በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ የእግር ኳስ ክለብ ውስጥ በነበረው የተጫዋችነት ዘመን የሚታወቅ የስፖርት ሰው ነው። በተለይ በ1980ዎቹ መጀመሪያ ላይ ኢትዮጵያ የምስራቅና መካከለኛው አፍሪካ ዋንጫ ባለቤት እንድትሆን ካደረጉ ተደናቂ ተጫዋቾች መካከል አንዱ ነው። ነዋሪነቱን በሰሜን አሜሪካ ያደረገው ጌቱ ከዓለም ዋንጫ ጋር የተያያዙ ትዝታዎችን እንዲሁም ደግሞ ወጣቶች በእግር ኳስ ስፖርት እንዲበረ ቱ መደረግ ስላለባቸው ጉዳዮች ነግሮናል። በመቀጠል ይሰማል።
በእኔ ዘመን በነበረበት ኳስ ጨዋታ ያው እኔ ማደንቀው ብዙ ተጫዋቾች ቢኖሩም ከተጫዋቾቹ ዋነኛው ሙሉጌታ ከበደ ነው። ሌላው ደግሞ ዳኛቸው ደምሴና ገብረ መድን ኃይሌ ናቸው። ሰለሞን ቸርኬ የሚባል ተጫዋች ነበረ፣ ምናልባት ታውቀው ይሆናል። በስም አሁን በህይወት የለም።
የዓለም አቀፍ ተጫዋቾችስ ገነው ዝናቸው ይሰሙ የነበሩ የትኞቹ ነበሩ?
በእኛ ዘመን ዋናው የሚጠራ የነበረው ያው ማራዶና ነው። ሌላ ዚቆ ነው። ሌሎችም አሉ፣ ግን ያው ዋነኞቹ እነዚህ ሁለቱ ተጫዋቾች ነበሩ።
የዓለም ዋንጫ በሚደርስበት ሰሞን የነበረው የሀገሩ ድባብ ምን ይመስል ነበረ? የትኞቹ ቡድኖችስ አድናቂ ነበርግ?
በእኛ ዘመን ከውጭ ማደንቃቸው ነበረ። ብራዚልም ጥሩ ቲም የነበሩ በ1982 የነበሩ የዓለም ዋንጫ እንደ ብራዚል፣ ጣሊያን፣ ፈረንሳይ እንዲሁም ጀርመን ነበሩ ጥሩ ቲሞች የነበሩት በዛ ዘመን። እና የአድናቂ ዋናው ማደንቃቸው የነበረው ያው ብራዚል ቡድን ነበረ። ያው እነዚህ ኮ ሶክራተስ እናም በነበሩ ዘመን ማለት ነው።
የዓለም ዋንጫ እየተካሄደ ነው፣ የከሌ ከዚህ ጋር ተጋጥሞ እንደዚህ ያለ ውጤት ተመዝግቧል የሚሉትን ሁኔታዎች እንዴት ነበር የምትከታተሉት? ምንጫችሁ የቱ እንደነበረ እስቲ ንገረኝ።
ያው ድሮ በኢትዮጵያ ውስጥ ይተላለፍ ነበር የዓለም ዋንጫ፣ እኔ እስከነበርኩ ድረስ ሀገር ውስጥ ማለት ነው። ሀገር ኢትዮጵያ ውስጥ እስከነበርኩ ድረስ 82 በፈረንጆች አቆጣጠር 82 ዓመት እና የ86 የዓለም ዋንጫ ኢትዮጵያ ውስጥ ነበርኩ፣ እከታተል ነበር። ያኔ ግን ያው በቲቪ በቴሌቪዥን በደንብ ይተላለፍ ነበር። ቴሌቪዥን ያለው ሰው ብዙም አነስተኛ ቢሆንም እናይ ነበረ። ቸዋል እኛ ኳስ እንጫወት ስለነበረ እዛው ያው ገነት ሆቴል ውስጥ ነበረ የምናርፈው አመቱን ሙሉ እዛ እናይ ነበር ያው ውድድሩ።
ጌቱ፣ እንግዲህ በኋላ ላይ ደግሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሆነህ ሀገርህን ወክልሃል። በተለያዩ ሜዳዎች የማይረሱ ድሎችን የምስራቅ አፍሪካና መካከለኛው አፍሪካ ዋንጫን ጨምሮ በደስታ በሚነሱ ታሪኮች ውስጥ ተሳታፊ ሆነሃል። እንደው የኢትዮጵያ እግር ኳስ ቡድን በዓለም ዋንጫ ውስጥ ለመሳተፍ ያልበቃበት ምክንያቱ ምንድን ነው ብለህ ታስባለህ? እንደው የሚያስቆጭህ ነገር ሳለ ወይ ከዚህ ጋር በተገናኘ?
እኔ እንኳን ብዙ ያንን ጥያቄ ያው አሁን ነው እንጂ በዛ ዘመን ብዙም አላቀው። ከሌሎች አፍሪካ ቡድኖች የኛ ትንሽ ለየት የሚያደርገው ፊዚካሊ ዊክ መሆናችን፣ ተክለ ሰውነት ምናምን ጥሩ አለመሆን፣ ያ ነገር ወደኋላ አስቀርቶናል። ግን ያው በዛን ጊዜ ደግሞ የዓለም ዋንጫ ለማለፍ በጣም ከባድ ነው። ምክንያቱም አፍሪካ አምስት ብቻ ነበር የሚያልፈው። ብዙ ጊዜም የሚያልፉት ያው ናይጄሪያ፣ ጋና፣ አትሊስት ጋና እንኳን ብዙም አልነበረም። በኋላ በኋላ ነው አይቨሪ ኮስት እነዚህ ቲሞች በጣም እያየሉ ሲመጡ የአረብ ሀገሮች አካባቢ ያሉት ወደ ኖርዝ እነሱ ጥሩ ስለነበሩ ብዙ ጊዜ እነሱ ናቸው የሚሳተፉት ማለት ነው። ምክንያቱም ለአውሮፓ ቅርብ ስለሆኑ
እውቀቱና ዝግጅነቱ ነበራቸው ነው ከሌሎች ጋር በነበራቸው መቀራረብ ምክንያት
ይችላል። አዎ መቀራረብ ምክንያት።
ሁላችንም በየዘመናችን የተከታተልናቸው የዓለም ዋንጫዎች ውስጥ የማንረሳቸው የተለያዩ አይነት ጨዋታዎች ይኖራሉ። በሀገራት መካከል የተደረጉ ነገር ግን በቤታችን ቁጭ ብድግ ያደረጉን ከአመታት በኋላም ቤታችን ቁጭ ብለን ይሄ ከሌ ቡድን ከሌ ጋር ያደረገው ጨዋታ የሚገርም ነበር የሚያስብሉን አሉ ብዬ አስባለሁ። በአንተ ትውስታ ውስጥም እንደዛ ያሉ ክስተቶች ገጥሞ የሆነ?
በጣም የሚመስተኝ ውድድር የነበረው የ1982 እና የ1986 የዓለም ዋንጫ ነው። በጣም በሚገርም ሁኔታ በብራዚል ከጣሊያን፣ ጣሊያን ከጀርመን እንደዚህ የተጫወቱት ጨዋታ በጣም ኃይለኛና ለዘመናት የማይረሱ የኳስ ጨዋታ ሄዱ ናቸው። በሚገርም ሁኔታ የኳስ ብቃታቸው፣ የሰውነት ፊዚካሊ ብቃታቸው ያያሁና ኃይለኛ ውድድር አድርጎት ነበረ። በዚህ ላይ የብራዚል ቡድን ያው ኳስ ከብራዚል ቡድን መውሰድ ይከብድ ነበረ በ82 የዓለም ዋንጫ ምክንያቱም ዚኮ፣ ሶቅራጥስ እነዚህ በሙሉ ስለነበሩ በጣም ኃይለኛ ውድድር ነበረ። በተለይ ጣሊያንና ብራዚል ያደረጉት ውድድር ለዘመናት የማይረሳ ጌም ነው ያየ ነው።
ኢትዮጵያ ምናልባት በአመታት ውስጥ እንደዚህ ላለው የዓለም የእግር ኳስ መድረክ ትሳተፍ ዘንድ ዛሬ ላይ የቤት ስራ ይሰራ ቢባል ምን አይነት ነገሮች እንድትተገብር ትፈልጋለህ?
በመጀመሪያ ትልቁ ያው እንደምታውቀው ሀገር ሰላም ነው። ኢትዮጵያ የእግር ኳስ ተጫዋች ችግር ሳይሆን ያለበት የስነ ልቦና ችግር ነው። በመጀመሪያ ለአንድ ሀገር ስፖርት ሰላም ነው የሚያስፈልገው። ሰላም ከተገኘ በኋላ ኢኮኖሚ ነው በማስ ስፖርቶች መጀመር፣ በየሰፈሩ እግር ኳስ አሰልጣኞች፣ ተጫዋቾች መሰብሰብ፣ ህጻናቶችን በየሳምንት በየቀኑ ማጫወት። ቢኮዝ እግር ኳስ ጨዋታ በጣም ቀላል አይደለም፣ ከባድ ነው። እጅህን አይደለም የምታዘው፣ እግርህን ነው። ልክ አንደኛ ክፍል እንደምትጀምረው ያንንም እግር ኳስ ከአንደኛ ክፍል መጀመር አለበት። በየአካባቢው ሜዳ እንደ ልብ መኖር አለበት። ያ ሁላ ከተስተካከለ በኋላ በጣም የሚገርሙ ተጫዋቾች አሁን ኢትዮጵያ ውስጥ አሉ። ብዙ ሰው ስለማያያቸው እንደምታውቀው ብዙ ኮራፕሽን ስለሚኖር እነዛን አዳዲስ ተጫዋቾች ህጻናቶችን ማምጣት ይከብዳቸዋል። አምጥቶ ማጫወት ይፈራሉ። አንዳንዱ አሰልጣኝ ያው እንደ እንጀራው ነው የሚያየው ማሰልጠን። አንዳንዱ አሰልጣኝ ደግሞ ለውጤት አደርሳቸዋለሁ ብሎ ሪስክ ወስዶ የሚያሰለጥን ነው ያለው። በየሰፈሩ የቀበሌ፣ የከፍተኛ፣ የወረዳ የምን ጨዋታ በየአካባቢው መደረግ አለበት። አዲስ አበባ ውስጥ ብቻ ሳይሆን በየሀገሩ እነዛ ነገሮች ከተደረጉ 1000 ሰው ብታሰለጥን 100 ተጫዋች ወይም 10 ተጫዋች አታጣም።
እጅግ በጣም አመሰግናለሁ ጌቱ ከበደ፣ የቀድሞ ኢትዮጵያ ብሔራዊ ቡድን እንዲሁም የቅዱስ ጊዮርጊስ የእግር ኳስ ክለብ ተጫዋች ነህ። እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ አስበህ ስለደወልክና ስለጠየቀኝ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። በመቀጠል ደግሞ ኬኔዲ አባተ ዓለም አቀፍ የስፖርት ዜናዎችን ያሰማናል።
በበርካታ ውዝግቦች የተሞላው 22ኛው የፊፋ የዓለም ዋንጫ ትናንት ህዳር 11 2015 ዓ.ም በተዋበ ስነ ስርዓት ተጀምሯል። 3 ሚሊዮን የማይሞላ ህዝብ ያላት ኳታር ዝግጅት ስታደርግ በቆየችባቸው 12 ዓመታት ሲቀርቡባት የዘለቁ ትችቶችንና ነቀፌታዎችን ተቋቁማ ውድድሩን በከፍተኛ ድምቀት አስጀምራለች። በተለያዩ ዝግጅቶች የተከናወነው የመክፈቻ ስነ ስርዓቱ 7 ትዕይንቶችን ያስተናገደ ሲሆን እነዚሁም አዘጋጆቹ እንዳሉት ዓለም አቀፍ የጥበባት ኢንዱስትሪ ባለሙያዎች የተሳተፉበትና በታዋቂ የሙዚቃ ባለሙያዎች ታጅቦ የኳታርን ባህል ከዓለም አቀፍ ባህል ጋር በማጣመር የተዘጋጁ ናቸው። ከባህላዊ የአረብ ሙዚቃዎች እስከ ዘመናዊ ዳንሶች ኳታር ባህሏን ከዓለም አቀፍ ሙዚቃዊ ጣዕም ጋር አዳምራ በተዋበ ድባብ ኦፊሴላዊ የዓለም ዋንጫ ዜማዎችንም በማካተት ለዓለም እንካችሁ ብላለች። በመቶዎች የሚቆጠሩ ዳንሰኞችና ሙዚቀኞች ወደ መድረክ እየወጡ ባሉበት ወቅት የመክፈቻ ስነ ስርዓቱን የመራው አሜሪካዊው የ የሆሊውድ ኮከብ ሞርጋን ፍሪማን ባደረገው ንግግር የተስፋ የአንድነትና የመቻቻል መልእክት አስተላልፏል። እግር ኳስ ሀገሮችን አንድ ያደርጋል ያለው ፍሪማን ሀገሮችን የሚያገናኘው ይህ እግር ኳስ ታዲያ ማህበረሰቦችንም አንድ ያደርጋል ሲልም አክሏል። እናም በእነዚህ መለያየት በበዛባቸው ጊዜያት ዓለም አንድ ላይ የምትሰበሰብበት ጊዜ ነው ሲል በአጽንኦት ተናግሯል። የዓለም ዋንጫ የመክፈቻ ስነ ስርዓት መድረኩን ከሞርጋን ፍሪማን ጋር የተጋራውና ኮዳል ሬግሬሽን ሲንድሮም በተባለ የታችኛውን ግማሽ የሰውነት አካል እድገት በሚገታ በሽታ ምክንያት ከወገብ በታች ያለው ግማሽ አካል ሳይኖረው የተወለደው የኳታሪ ወጣቶች አንቂ ጋኒም አልሙፍታም በመድረኩ ጠንካራ መልእክት አስተላልፏል። አካል ጉዳተኝነቱ ሳይበግረው ለብዙዎች መነቃቃትን በመፍጠር የአይስክሬም ቢዝነስ በመጀመርም በስራ ፈጣሪነቱ እንዲሁም በርካታ ስፖርታዊ ክዋኔዎችን በማድረግ በተምሳሌትነቱ የሚታወቀው የ20 ዓመቱ ወጣት አልሙፍታ የፊፋ የዓለም ዋንጫ አምባሳደር ሆነው ከተመረጡ ተጽዕኖ ፈጣሪ ግለሰቦች አንዱ ነው። የኳታር ጠቅላይ ሚኒስትር የመሆን ራዕዩን ለማሳካት በሀገሪቱ ካሉ ዩኒቨርሲቲዎች በአንዱ የፖለቲካል ሳይንስ ትምህርት በመከታተል ላይ የሚገኘው ጋኒም አልሙፍታ በመድረኩ ላይ ከፍሪማን ጋር ባደረገው ንግግር እንደ ፊፋ የዓለም ዋንጫ አምባሳደርነቴ ለሰው ልጅ የተስፋ የመደመር የሰላምና የአንድነት መልእክት ማስተላለፍ እፈልጋለሁ ብሏል። ይህን መልእክቱን ለማጠናከርም ሰው ሁሉ ከአንድ ወንድና ከአንዲት ሴት ስለመፈጠሩ በነገድና በጎሳ የተከፋፈለውም ይበልጥ ይተዋወቅ ዘንድ መሆኑን የሚያስረዳ የቁርአን ክፍል በመጥቀስ አሁን ላይ በመላው ዓለም መነጋገሪያ የሆነው ወጣቱ ባለራእይ ስለ አንድነት አበክሮ አውስቷል። ፍሪማንና አልሙፍታ ባስተላለፉት ተመሳሳይ መልእክት 60 ሺህ ተመልካቾችን በሚያስተናግደው ቤድዌይን በተባሉ ከቦታ ቦታ እየተንቀሳቀሱ ህይወትን በሚመሩ ዘላን የአረብ ነገዶች ባህላዊ ድንኳን ቅርጽ በተሰራው አልባይት ስታዲየም ከተሰየሙ ደጋፊዎችም አድናቆት ተችሯቸዋል። የኳታር ንጉስ ኤሚር ሼክ ታሚም ቢን ሐሚድ አልታኒ በመክፈቻ ስነ ስርዓቱ ላይ ባደረጉት ንግግር በውድድሩ ለመታደም ከመላው ዓለም ወደ ሀገራቸው የተመሙትን ሁሉ እንኳን ደህና መጣችሁ ብለዋል። ሰዎች ልዩነታቸውን ለማክበር የሚከፋፍሏቸውን ወደ ጎን ቢተዉ እንዴት ውብ ነው ብለዋል። ከስደተኛ ሰራተኞች ኢሰብአዊ አያያዝና የአልኮል መጠጦችን ጨምሮ ከሌሎችም ክልከላዎች ጋር በተያያዘ ትችትን ሲያስተናግዱ የከረሙት የኳታሩ መሪ የዓለም ዋንጫ ውድድሩ በመልካምና የተስፋ ቀናት እየተሞላ ይሆን ዘንድ ምኞታቸውንም በመግለጽ ለዝግጅቱ ሀገራቸው 200 ቢሊዮን ዶላር አውጥታበታለች ተብሎ የታመነውን በታሪክ ውዱን የዓለም ዋንጫ ውድድር አስጀምረዋል። የመክፈቻ ስነ ስርዓቱ ከስታዲየሙ በላይ ያለውን ሰማይ ልዩ ውበት ባጎናጸፉት የርችት ተኩሶች መጠናቀቁን ተከትሎ ከምሽቱ 1 ሰዓት ላይ ኢኳዶርን በመቅጠም የውድድሩን የመክፈቻ ጨዋታ ያደረገችው አስተናጋጇ ኳታር 2-0 ተሸንፋለች። በኢኳዶር ፍጹም የበላይነት በተካሄደው የመክፈቻ ጨዋታ ሁለቱንም የጨዋታውን ግቦች የቀድሞው የዌስትሃም አጥቂ ኤነር ቫሌንሺያ አንዱን በፍጹም ቅጣት ምት አንዱን ደግሞ በጨዋታ በመጀመሪያው አጋማሽ አስቆጥሯል። እነዚህ ግቦች የ22ኛው የዓለም ዋንጫ የመክፈቻ ግቦችም ናቸው። በትናንቱ ጨዋታ ከፍተኛ ተጽዕኖ ፈጣሪ የነበረው ቫሌንሺያ ገና በ3ኛው ደቂቃ በግንባሩ በመግጨት ግብ አስቆጥሮ የነበረ ቢሆንም ለደቂቃዎች በዘገየ የቫር እይታ ተሽሮበታል። የፊፋ ሕግ ግብ ጠባቂውን ጨምሮ ሁለት ተከላካዮች ከመጨረሻው የተቃራኒ ቡድን አጥቂና ከኳስ ጀርባ መሆን እንዳለባቸው ይደነግጋል። ብዙዎች የትናንቱን የቫር ውሳኔ ከቫሌንሺያ ጀርባ ተከላካይ መኖሩን በመግለጽ ቢተቹም በረኛው ወደፊት በመውጣቱና ግቡን ካስቆጠረው የኢኳዶር አጥቂና ከኳሱ ጀርባ ያለው የኳታር ተከላካይ አንድ ብቻ በመሆኑ ግቡ ሊሻር ችሏል። ቡድናቸው ኢኳዶርን መቋቋም ተስኖት የተመለከቱ በርካታ የኳታር ደጋፊዎች በ15 ደቂቃው የረፍት ሰዓት ከስታዲየሙ እንደወጡ አልተመለሱም። በዓለም ዋንጫው ከምድብ ማለፍ ትንሹ ግቤ ነው ላለችው ኳታር የትናንቱ ሽንፈት ህልሟን ወደ ቅዠት የሚቀይር እንዳይሆን ተሰግቷል። የኳታሩ አሰልጣኝ ፌሊክስ ሳንቼዝ ከሽንፈታቸው በኋላ በሰጡት አስተያየት የጠበቅነው ይህን አልነበረም፣ አሁን ፍላጎታችን ይህን ግጥሚያ መተንተን፣ በቀጣዩ ላይ ትኩረት ማድረግና የዛሬውን ጨዋታ መርሳት ነው ብለዋል። ምንም ማመሃኛዎች የሉንም፣ ድሉ የሚገባችሁ ኢኳዶሮች እንኳን ደስ አላችሁ በማለትም ሽንፈታቸው እንደሚገባቸው አምነዋል። ኳታር አስተናጋጅ ሆና በዓለም ዋንጫ የመክፈቻ ጨዋታ የተሸነፈች የመጀመሪያዋ ሀገር በመሆንም አዲስ ታሪክ ሰርታለች። የዓለም ዋንጫ በተጀመረበት በትራንትናው ዕለት የአዲስ አበባ ጎዳናዎች ደግሞ ታላቁን ሩጫ በኢትዮጵያ አስተናግደዋል። የ2015 ሶፊ ማልስ ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር እንደተለመደው መነሻውንና መድረሻውን መስቀል አደባባይ በማድረግ ተካሂዷል። ታዋቂ አትሌቶችን ጨምሮ 40 ሺህ የሚሆኑ ሌሎች የህብረተሰብ ክፍሎች የተሳተፉበትን ይህን ውድድር ፕሬዝዳንት ሳህለወርቅ ዘውዴ፣ ከንቲባ አዳነች አቤቤና ሻለቃ ኃይሌ ገብረስላሴ ናቸው ያስጀመሩት። በወንዶች ምድብ አትሌት አቤ ጋሻውን በአንደኝነት ያሸነፈ ሲሆን አትሌቱ ውድድሩን ለሶስተኛ ጊዜ በማሸነፍ ታሪክ ሰርቷል። ኃይለ ማርያም አማረና ገመቹ ዲዳ ደግሞ ውድድሩን በቅደም ተከተል በሁለተኝነትና በሶስተኝነት ያጠናቀቁ አትሌቶች ናቸው። በሴቶች ምድብ ትዕግስት ከተማ ስታሸንፍ፣ መስታወት ፍቅሩ በሁለተኝነት ተከትላት ገብታለች። ፎቴን ተስፋዬ ደግሞ ሶስተኛ በመውጣት አጠናቃለች። አሸናፊዎቹ ከ150 ሺህ እስከ 25 ሺህ ብር ተሸልመዋል። በዕለቱ የአካል ጉዳተኞችና የዲፕሎማቶች ውድድርም የተካሄደ ሲሆን የፊንላንዱ አምባሳደር ኦቲ ሆሎፔንስ የዲፕሎማቶችን ውድድር አሸንፈዋል። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ከጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን። አሁን ደግሞ ወደ ናይጄሪያ እናቀናለን። በናይጄሪያ ዘግይተው ወደ ሕክምና ማዕከል የሚመጡ ወደ 17,000 የሚሆኑ የጡት ካንሰር ህሙማን በየዓመቱ ህይወታቸውን እንደሚያጡ መረጃዎች ያመላክታሉ። የሮቦቲክስ ባለሙያ የሆነችው አንድ ሴት ታዲያ የጡት ካንሰርን አስቀድሞ መመርመር የሚችል የጡት ማስያዣ ሰርታለች። የቲሞቲ ኦቢዞን ዘገባ ኤደን ገረመው በመቀጠል ታሰማናለች።
እንደ አውሮፓውያን አቆጣጠር በ2017 የሮቦት መሐንዲስ የሆነችው ካሚሶላ ቦላኖይንዋ አክስቷን በደረጃ 3 የጡት ካንሰር ምክንያት አጣች። ካሚሶላ መጀመሪያ ላይ አክስቷ ይህንን ህመም መንፈሳዊ ጥቃት ነው በማለት እጅግ ትጸልይበት እንደነበር ታስታውሳለች። ካሚሶላ ሀዘን አጠቃት። ነገር ግን ደግሞ ሌሎች ሴቶችን ለማገዝም አብራ ወሰነች።
በወቅቱ ይንከባከባት የነበረውን የካንሰር ሐኪም አነጋግሬው ነበር። በጊዜ ካንሰሩ ታውቆላት ቢሆን ኑሮ ትተርፍ ነበር አለኝ። ከዛ በኋላ ምርምር ጀመርኩ። ከምርምሬም ከ10 የካንሰር ህመሞች 9 መዳን የሚችሉ መሆናቸውን አገኘው።
ካሚሶላ ሴቶችን ለማገዝ ስትል ስማርት ጡት ማስያዣ የተሰኘ የጡት ማስያዣ ፈጠረች። ጡት ማስያዣው ጡትንና የደረት ግድግዳን አጥንትን በማንበብ በሞባይል መተግበሪያ አማካኝነት በግማሽ ሰዓት ውስጥ ውጤት ያስታውቃል ስትል ካሚሶላ ትናገራለች። የመጀመሪያው ሞዴልም በመጪው ሚያዝያ ይፋ እንደሚሆንም ትናገራለች። ካሚሶላ በድጋሚ
ባለፈው ዓመት የካቲት ላይ የሙከራ ማሽን ይፋ አድርገናል። በዓለም ዙሪያ ካሉ ባለሙያዎች እና የጤና ባለሙያዎች የመሳሪያውን ውጤታማነት እንዴት ማጎልበት እንደምንችል አስተያየት ከሰበሰብን በኋላ ነው የሚሰራ የሙከራ መሳሪያ ይፋ ያደረግነው። እነዚህ ምላሾች ወደ ኋላ ሄደን የመጀመሪያ እቅዳችንን እንድንቃኝም አድርገውናል።
በናይጄሪያ 72,000 የሚሆኑ ሰዎች በየዓመቱ በካንሰር ምክንያት ህይወታቸው እንደሚያልፍ የጤና ባለስልጣናት አስታውቀዋል። ከነዚህ ውስጥ አብዛኞቹ ደግሞ የጡት ካንሰር ታማሚዎች ሲሆኑ ዘግይተው ወደ ጤና ጣቢያ በመምጣታቸው ምክንያት ለህልፈት እንደሚዳረጉም ባለሙያዎች ይናገራሉ። ካሚሶላ ሴቶች በቀላሉ እንዲመረመሩ በየአካባቢ ባሉ ክሊኒኮች ውስጥ ይሄ መሳሪያ እንዲገኝ ከመንግስት አካላት ጋር በጥምረት ለመስራት እየጣረች ነው። ግሎሪያ ቺኒሬ አኩቡ እንደ አውሮፓውያን አቆጣጠር በ2017 ጡቷን አስቆርጣለች። ቺኒሬ ከኔቴራ ሳታደርግ ፎቶግራፍ በመነሳት ከጠባሷ ጋር ተያይዞ ያለ ፍርሃትን ለመቀነስ ትጥራለች። አሁን ላይ ፕሮጀክት ፒንክ እና ብሉ የተሰኘ የጡት ካንሰር ግንዛቤ ማስጨበጫ ተቋም ውስጥ ስራ ትሰራለች።
ካንሰር ለያዛቸው ሰዎች ይሄ የሞት ፍርድ አይደለም እላቸዋለሁ። ተስፋ አድርጉ፣ ወደፊት ግፉ፣ አሁንም ማመናችሁን ቀጥሉ፣ እንዲሁም ስላሉባቸው ተግዳራቶች መናገራቸውን ቀጥሎ ላለው በጊዜ ሂደት አንድ ቀን ካንሰር መድኃኒት ይኖረዋል።
እንደ አውሮፓውያን አቆጣጠር በ2017 የናይጄሪያ ፕሬዝዳንት ብሔራዊ የካንሰር ምርምርና ሕክምና ማዕከል ለመመስረት ሰነድ ፈረሙ። ይህን ተከትሎም የናይጄሪያ ባለስልጣናት ለአራት ዓመት የሚዘልቅ የቅድመ ካንሰር ምርመራና ሕክምና እንዲሁም መቆጣጠሪያ ለማድረግ 200 ሚሊዮን ዶላር መድቧል። ይሁንና የሀገሪቱ የካንሰር የማህበረሰብ አንቂዎች ስራው በተገቢ መንገድ ተፈጻሚ እየሆነ አይደለም ሲሉ ይተቻሉ። ሩንኪ ቺዲቤ የፕሮጀክት ፒንክ ብሉ ስራ አስፈጻሚ ናቸው።
እጅግ ደካማ የሆነ የጤና ስርዓት ነው ያለን። ለህዝቡ የቅድመ ካንሰር ምርመራ ማድረስ የማይችል እጅግ ውስብስብ ስርዓት ነው ያለን።
የረድኤት ተቋማት በዚህ ዓመት ጥቅምት ላይ ቅድመ ምርመራና የአኗኗር ለውጥን የሚያበረታታ ጉዞ አድርጓል። ፋጡማ ዳምባታ የሜዲኬድ ካንሰር ተቋም ባልደረባ ናቸው።
በአኗኗር ለውጥ ማለትም ጤናማ ባልሆነ አመጋገብ፣ የእንቅስቃሴ ማነስ እንዲሁም የተለያዩ ምግብ ሳይበላሽ እንዲቆይ የሚያደርጉ ሰው ሰራሽ ማቆያዎች ያሉበት ምግብ መመገብ ጨምሮ እጅግ ብዙ የጤና ችግር እያየን ነው። እኛ ሰዎች ቅድመ ምርመራ እንዲያደርጉና የጡት ካንሰር ምርመራዎችን በቁም ነገር እንዲወስዷቸው የሰዎችን ግንዛቤ ለመጨመር እየሰራን ነው።
ካሚሶላ ታዲያ የፈጠራ ስራዋ የካንሰር ምርመራ ሂደትን ያግዛል ብላ ተስፋ ታደርጋለች።
አድማጮቻችን እንዲሁም ተመልካቾቻችን ቀደም ብላችሁ በስፖርት የዜና ወጃችንም እንደሰማችሁት የካታር የዓለም ዋንጫ በትናንትናው ዕለት በይፋ ተጀምሯል። ልዩ የመክፈቻ ስነ ስርዓቱን የመሩት ደግሞ አሜሪካዊው የፊልም ተዋናይና እንዲሁም ደግሞ የፊፋ የዓለም ዋንጫ አምባሳደር የሆነው ወጣቱ ጋኒም አልማፍታ ናቸው። በነገራችን ላይ ጋኒም አልማፍታ ካውዳል ሪግሬሽን ሲንድረም በተባለ በሽታ ምክንያት ከወገቡ በታች የሰውነት አካል የለውም። ቢሆንም ግን ይህ የ26 ዓመቱ ወጣት ለሌሎች የመንፈስ ጥንካሬን የሚያስተምሩ የተለያዩ ስራዎችን በመስራት ይታወቃል። የተሳካለት የንግድ ሰው ነው። ከዚህ በተጨማሪ ደግሞ እጁን ተጠቅሞ ሌሎችም ከበድ የሚሉ ስራዎች ይሰራል። ከዚህ ቀደም እግር ኳስ ሲጫወቱ የሚያሳዩ መረጃዎች አሉ። እንዲሁም ደግሞ ብዙ ሰዎች ያልሞከሯቸውን ተራራዎችን በመውጣት የብዙዎችን አድናቆት ያገኘ ለብዙዎቹ ተምሳሌት የሚሆን ወጣት ነበር። ሁለቱ ትናንት በቅብብል ለዓለም መተሳሰብና መከባበር ያላቸውን መልእክት አስተላልፈዋል። ትናንት በኢኳዶርና በኳታር ጨዋታ ነበረ የዓለም ዋንጫው በይፋ የተጀመረው። ዛሬ ጨዋታዎች ይቀጥላሉ። ዛሬ ከሚጠበቁ ጨዋታዎች መካከል ኢራን ከእንግሊዝ የሚያደርጉት ጨዋታ፣ እንዲሁም ሴኔጋል ከኔዘርላንድስ፣ ዩናይትድ ስቴትስ እና ዌልስ የሚያደርጉት ጨዋታ ይጠበቃል። እኛ ስቱዲዮ በገባንበት ሰዓት ጨዋታዎቹ ገና አልተጀመሩም። ስለዚህ ከኛ በኋላ በሚኖሩ ሌሎች መሰናዶች ግን የጨዋታዎቹ ውጤቶች ይፋ ይደረጋሉ ማለት ነው። ጥቂት ሰከንዶች ይቀሩናል። በነዛ ሰከንዶች ግን የሙዚቃ እረፍት እንድንወስድ ይሁን። መልካም ቆይታ። ጣቢያው የአሜሪካ ድምፅ ስትከታተሉ የቆያችሁ ደግሞ ጋቢና ቪኦኤ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት።